Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኙ በመሆኑ ጉድለቶች እንዳሉበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ።
የሰብአዊ መብት አያያዛችን ሆነ የዲሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንንና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት።
ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን፣ እንደምናመሽታችኋል የተከበራችሁ አድማጮቻችን። የዛሬ ሐሙስ ሚያዝያ 19 ቀን 2009 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኬንያና ኢትዮጵያ አልሸባብ የሚያካሄደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ሲቪሎች ላይ እላፊ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረድኤት አገልግሎት ሰራተኞች በዘገባቸው ተናግረዋል። በአሜሪካ ድምፅ ሬዲዮ ባለው የሶማሊኛ አገልግሎት እጅ የገባው ዘገባ ኬንያ ከአቻምና አንስታ በሶማሌ ጌዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዷን ይገልጻል። የኬንያ የዱር ሰራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ በማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው። የኢትዮጵያ እግረኛ ወታደሮች ደግሞ በሶማሊያና በኢትዮጵያ ድንበር ባለቤትነቱ ባልተረጋገጠ አካባቢ የሰፈሩትን አርብቶ አደሮች ወደ አካባቢያቸው እንዲመለሱ ይገፏቸዋል ይላል ዘገባው። ልዩ ፖሊስ የተባለው ኃይል ደግሞ በሴቶች ላይ የወሲብ ጥቃት ይፈጽማል ሲልም ዘገባው ያክላል። የኬንያ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ጆዜፍ ማውት ኬንያ ኢላማ የምታደርገው አልሸባብን ብቻ ነው ሲሉ ክሱን አስተባብለዋል። በክልሉ ካሉት የኢትዮጵያ መሪዎች ምላሽ ለማግኘት የተደረገው ጥረት አልተሳካም። ይሁንና የክልሉ ፕሬዚደንት አብዲ መሐመድ ዑመር ልዩ ፖሊስ ይፈጽማል የተባለው በደል ሁሉ ከሀቅ የራቀ ነው በማለት ከዚህ ቀደም አስተባብለው ነበር።
እዚህ በዋሽንግተን ዲሲ አካባቢ በተለይም በሬገንና በዳላስ አውሮፕላን ማረፊያዎች በሚገኙ የተለያዩ ክፍሎች የሚሰሩ የጉልበት ሰራተኞች ከዓመት በላይ የጀመሩትን የመብት ጥያቄ ዛሬም ሰላማዊ ሰልፍ በማድረግ ቀጥለውበታል። ባልተሟላ መልኩ ቢሆንም ግን የተወሰነ የደሞዝ ጥያቄዎቻችን መልስ አግኝቷል ሲሉ የሰራተኞቹ ተወካይ አቶ ሀብታሙ ለቪኦኤ በሰጡት ቃል ገልጸዋል። አዲሱ አበበ ሰልፉ ወደ ተካሄደበት ስፍራ ደውሎ ያጠናቀረው ዘገባ አለ፣ ቀጥሎ ይቀርባል።
የዛሬው ሰላማዊ ሰልፍ በሁለቱ ማለትም በብሔራዊ የሬገንና በዳላሱ ዓለም አቀፍ አውሮፕላን ጣቢያዎች የተካሄደ ሲሆን ሰልፉ ማለቴ ነው ቀደም ሲል ማይክ ያልተከፈተም ነበር። ያደመጣችሁት መፈክርም ከሬገኑ የተካሄደው ሰልፍ ላይ የተወሰደ ነው። ከሰባ በላይ የኢትዮጵያውያን የሚገኙባቸው እነዚህ ሰራተኞች ጥያቄዎቻቸው በሙሉ እንዳልተመለሱ ይናገራሉ። የረዥም ጊዜ ጥያቄያቸውና ትግላቸው ግን ለአንዳንዶቹ መልስ እንዳላስገኝም አይክዱም። ሰራተኞቹ ተወካይና አስተባባሪ አቶ መልካሙ ጸጋዬ ምን አይነቱ ጥያቄ መልስ እንዳገኘ ይገልጻሉ።
ለሁለት ዓመት ስንታገል የቆየነውን ከዚህ በፊት እናንተ እንደዘገባችሁትን ትግል በማክበርና በመቀበል ዝቅተኛው ክፍያ ከ2018 ጃንዋሪ ጀምሮ 11.55 ብር እንዲሆን ወስኗል።
ይህ እንግዲህ ቀድሞ በሰዓት $5.50 ወይም 7 ቢበዛ 8 የነበረው አነስተኛ ክፍያ ነው ከመጪው ጥር ጀምሮ አነስተኛ ክፍያው በሰዓት 11.55 የተደረገላቸው። የመብት መከበር፣ የአመት ፈቃድ በአግባቡ መሰጠት፣ ሻንጣና የመሳሰለ ከባድ ሸክም ማጓጓዝ ወዘተረፈ፣ እነዚህ ሁሉ ከአየር መንገዶቹ ወስዶ የሚያሰራው ሃንትሊ የተሰኘው ድርጅት ማሟላት እንዳለበት ነው ሰራተኞቹ የሚጠይቁት። ሁሉም እስከሚሟሉልን በሰላማዊ ሰልፍ የምናቀርበው ሰላማዊ ጥያቄያችን ይቀጥላል ይላሉ። የዛሬውን ሰልፍ ዝርዝር የተመለከተ ሰፋ ያለ ዘገባ አለን፣ በሌላ ጊዜ እናቀርባለን።
በመጪው ሳምንት ሮብ የሚውለውን የዓለም የፕሬስ ነጻነት ዕለትን ለማክበር ሰዎች ከዓለም ዙሪያ ወደ ጃካርታ ኢንዶኔዥያ የሚጓዙ ሲሆን በእለቱ ቅና እንዲያገኙ ከተመረጡት መካከል አንዱ የሆነው ኤርትራዊ ጋዜጠኛ ግን ለመገኘት አይችልም። ለ16 ዓመታት ያህል በህቡ እስር ቤት እየማቀቀ ነው። ተሸላሚው ዳዊት ይስሐቅ ትውልድ ኤርትራ የስዊድን ዜጋ ነው። ሰቲት በተባለ በአሁኑ ወቅት በታገደ መጽሔት ይሰራ የነበረ ጋዜጠኛና ደራሲ ነው። እንደ አውሮፓ አቆጣጠር በ2001 ዓ.ም የኤርትራ መንግስት ጋዜጦችን በዘጋበትና ጋዜጠኞችን ባሰረበት ወቅት ነበር የታሰረው። ሽልማቱን የምትረከበው ቤትልሔም ይስሐቅ የተባለችው ልጁ ስትሆን ለሽልማቱ በመመረጡ ደስ ብሎኛል፣ ይሁንና ሽልማቱን እሱ ራሱ ለመረከብ ባለመቻሉ ሐዘን ይሰማኛል ብላለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከቱርክ 500 ሺህ ዶላር ከሩሲያ ጥቅሞች ደግሞ በአስር ሺዎች የሚቆጠር ገንዘብ ተቀብለዋል። ገንዘቡን የተቀበሉት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም ከሶስት ዓመታት በፊት መሆኑ ነው። ከወታደራዊ ጄኔራልነታቸው ስልጣናቸው ጡረታ በገቡበት ወቅት ከውጭ መንግስታት ገንዘብ እንዳይቀበሉ ተነግሯቸው እያለ መሆኑን አዲስ ሰነዶች አሳይተዋል። ሕጉ በሚጠይቀው መሠረት ገንዘቡን ለመቀበል የፈቀደላቸው አካል እንዳለ የሚያሳይ ማስረጃ አላገኘንም ሲሉ አንጋፋው ዲሞክራት የምክር ቤት አባል ኤሊጃ ኮሚንግስ ዛሬ ጠቁመዋል።
የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን እንደሚለው በምስራቅ አፍጋኒስታን እስላማዊ መንግስት ነኝ በሚለው ቡድን ላይ በተካሄደው ወረራ ሁለት የአሜሪካ ወታደሮች ተገድለው አንዱ ቆስሏል። የአሜሪካ ወታደሮች ትላንት ማታ ጥቃት የተከፈተባቸው ከአፍጋን የጸጥታ ኃይሎች ጋር ሆነው ይንቀሳቀሱ በነበረበት ወቅት እንደሆነ የዩናይትድ ስቴትስ ወታደራዊ ኃይል መግለጫ ገልጿል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አፍጋኒስታን ከሚካሄደው ግጭት ጋር በተያያዘ የሞቱት ሴቶች ብዛት በያዝነው ዓመት በ54 ከመቶ እንደጨመረ፣ የልጆች ሞት ደግሞ በ17 ከመቶ ከፍ ማለቱን የተባበሩት መንግስታት ድርጅት ጠቁሟል። ይህ አሃዝ ይፋ የተደረገው ባለፈው ዓመት ከነበረው ጋር በማወዳደር ነው። ይህን አሃዝ ዛሬ ያወጣው አፍጋኒስታን ያለው የመንግስታቱ ድርጅት የረድኤት ተልእኮ ሲሆን የሴቶችና የልጆች ሞት እየጨመረ መሄድ እንዳሳሰበው ገልጿል።
በሶሪያ ደማስቆ ዓለም አቀፍ አይሮፕላን ማረፊያ አጠገብ ዛሬ ማለዳ የተሰማው ከፍተኛ ፍንዳታ የእሳት ቃጠሎ አስከትሏል። ምክንያቱ ምን ሊሆን እንደሚችልም ጥያቄ አስነስቷል። ብሪታንያ ሆኖ የሶሪያን ግጭት ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ፍንዳታው የደረሰው አይሮፕላን ማረፊያው ላይ አይደለም፣ ግን የ5 ኪሎ ሜትር ርቀት ባላት ደማስቆ በከፍተኛ ድምፅ ተሰምቷል። አልማናር በተባለው የህዝብ አላህ ደጋፊ ቴሌቪዥን ጣቢያ ፍንዳታውን ያስከተለው የእስራኤል የአየር ድብደባ ነው ሲል ዘግቧል። የሶሪያ መንግስት ሚዲያም የእስራኤል ሚሳይሎች አካባቢውን መጥተዋል ይላል። የእስራኤል የስለላ ጉዳይ ሚኒስትር የእስራኤል ካተስ በበኩላቸው የእስራኤል እርምጃ መሆኑን ባይናገሩም በተግባር ላይ ከምናውለው ፖሊሲያችን ጋር ይሄዳል ብለዋል።
የዩናይትድ ስቴትስ አስተዳደር ትላንት ለህግ መምሪያና መወሰኛው ምክር ቤት አባላት ሰፊና በምስጢር የተያዘ ገለጻ አድርጎላቸዋል። በገለጻው የተሳተፉት ሰዎች ስለ ፕሬዚደንቱ የብሔራዊ ጸጥታ ቡድን ጥያቄ ለመጠየቅ ችለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን መንግስት የሚደቅነውን አደጋ ማስወገድ ስለሚቻልባቸው ሰፊ አማራጮችም ለማወቅ ችለዋል ተብሏል። 100 የሚሆኑ ሴናተሮች ትላንት ከሰዓት በኋላ የተሰበሰቡት ከዋይት ሀውስ ቤተ መንግስት ጋር በተያያዘው የፕሬዚደንቱ ጽህፈት ቤት ውስጥ ነው። ገለጻውን የመሩት የመከላከያ ሚኒስትር ጂም ማቲስ፣ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሔራዊ ስለላ ስራ አስኪያጅ ዳን ኮትስ እና የጣምራ ኤታማዦር ሹሞች ሊቀመንበር ጀነራል ጆዜፍ ዳንፈርድ ናቸው። ፕሬዚደንት ትራምፕም ለአጭር ጊዜ ተሳትፈዋል። በጣም ወሳኝ ጉዳይ ነው ብለውታል ፕሬዚደንቱ።
በመጨረሻም ዋሽንግተንና ፒዮንግያንግ በኮሪያ ባህረ ገብ መሬት ላይ በተደቀነው የኒውክሌር አደጋ ምክንያት ወደ ግጭት እየተቃረቡ ናቸው። ሰሜን ኮሪያ ባለፈው ዓመት ጥር ወር ላይ ለአራተኛ ጊዜ የኒውክሌር መሳሪያ ፍተሻ ካካሄደች ወዲህ ዋሽንግተንም ሆነች ፒዮንግያንግ ወደ መለሳለስ የማምራት ገጽታ አላሳዩም። ዩናይትድ ስቴትስ በቀድሞው የባራክ ኦባማ አስተዳደር ወቅት በሰሜን ኮሪያ መንግስት ላይ ማዕቀብ እንዲጠናከር ዓለም አቀፍ ድጋፍን አስተባብራለች። ፒዮንግያንግ በበኩሏ የኒውክሌርና የተምዘግዛጊ ሚሳይሎች ፍተሻውን አባብሳለች። ሰሜን ኮሪያ በያዝነው ወር በመዲናዋ ባካሄደችው ትልቅ ወታደራዊ ሰልፍ አዲስ አይነት የቦሊስቲክ ሚሳይል ቴክኖሎጂን የሚመስሉ የጦር መሳሪያዎችን ለትርኢት አቅርባለች። ሚሳይሎቹ አህጉር አቋራጭ ዩናይትድ ስቴትስ የሚደርሱ ኒውክሌር ተሸካሚ እንዲሆኑ ለማድረግ ነው የምትጥረው። ፕሬዚደንት ዶናልድ ትራምፕ በበኩላቸው ሰሜን ኮሪያ ዩናይትድ ስቴትስን የመምታት ብቃት ያለው አህጉር አቋራጭ ተምዘግዛጊ ሚሳይል የመስራት ሙከራዋን ለማጨናገፍ ወታደራዊ እርምጃ ሊወስዱባት እንደሚችል በመግለጽ ጫና ማድረጉን ቀጥለውበታል። አድማጮች፣ የምሽቱ ፕሮግራማችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ደግሞ አንዱን ለቅምሻ።
በሕይወት እያለን ይሄ ትውልድ እንደሚወደው፣ ይሄ ትውልድ የእሱ ስራዎች ማንበብ እንደሚፈልግ፣ ይሄ ትውልድ በእሱ አማካኝነት ጨንቻን እንዳወቀ፣ ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ የማሳደር አቅሙ ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያ ጽሑፍ የተጻፈው።
ጸሐፊ ነኝ ስለች የጻፈበትን ዘመን ጠይቄ ወደኋላ እጄ 1958 አካባቢ በአንዱ ዘሪሁን አዲስ ዘመንን በሚያዘጋጅ ጊዜ በርካታ አርቲክሎች አነበብኩ። እዛ ውስጥ ንባቡን አየሁኝ።
ደራሲያኑ እንዳለ ጌታ ከበደና አቶ ዘነበ ወላ ናቸው። ባለፈው ሳምንት ማብቂያ ከዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አቶ አሰፋ ጫቡን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦአቸው ዙሪያ ከሰጧቸው አስተያየቶች የተወሰኑትን ነው ያደመጣችሁት። በሁለተኛው አጋማሽ ባህልና ማኅበረሰብ ፕሮግራም ጠብቋቸው።
አሁን የዕለቱ አብይ ርዕስ የኢትዮጵያ የሰብአዊ መብት አያያዝም ሆነ ዲሞክራሲያዊ ስርዓት በሽግግር ላይ የሚገኝ በመሆኑ ጉድለቶች እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። ምጣኔ ሀብታዊና ማኅበራዊ መብቶችን በመጠበቅ ረገድ ሀገሪቱ የሚመሰገን ውጤት እንዳስመዘገበች ደግሞ አንዲት የዓለም አቀፋዊ ድርጅት የኢትዮጵያ ተወካይ ተናግረዋል። ትላንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች መርሃ ግብር የትግበራ ስርዓት ማስፈሰሪያ የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የሰብአዊ መብትና የሀገሪቱ ህልውና መሠረት መሆኑን በአግባቡ በመገንዘብና ከልብ በመቀበል ነው ብለዋል። መለስካቸው አመሃ ዝርዝር አለው።
ትናንት አዲስ አበባ በተባበሩት መንግስታት ድርጅት የስብሰባ ማዕከል በተከፈተው የሁለተኛው ብሔራዊ ሰብአዊ መብቶች ድርጊት መርሃ ግብር የትግበራ ምዕራፍ ማብሰሪያ እና የምክክር መድረክ ላይ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባደረጉት ንግግር ሰነዱ የተዘጋጀበትን ምክንያት በአጽንኦት አስገንዝበዋል። በእሳቸው አባባል መንግሥት ሰነዱን ያዘጋጀው እንዲሁ የተለመደ አሰራር ስለሆነ አይደለም፣ ወይም ደግሞ የለጋሽ ድርጅቶችን ቀልብ ለማማለልም ተብሎ አይደለም። ሰነዱ የተዘጋጀው የዴሞክራሲና የሰብአዊ መብቶች ጉዳይ የሀገሪቱ ህልውና መሠረቶች መሆናቸውን በአግባቡ በመገንዘብና ከልብ በመቀበል እና በማመን ነው ሲሉ አስገንዝበዋል። ስለ መንግሥታቸው የሰብአዊ መብት አያያዝና ዴሞክራሲያዊ ስርዓት ደረጃም የሚከተለውን ብለው ነበረ።
የሰብአዊ መብት አያያዛችን ሆነ የዴሞክራሲ ስርዓታችን ታዳጊና በሽግግር ሂደት ውስጥ ያለ በመሆኑ ልማታችንን እና ሰላማችንን የማይፈልጉ ኃይሎች በሚሉት ልክና መጠንም ባይሆን ጉድለቶች አሉበት። ይህ ሁሉን አቀፍ ብሔራዊ የሰብአዊ መብት ድርጊት መርሃ ግብር ይፋ መደረጉ ለስራችን ተጨማሪ አቅምና እድል እንደሚሰጠን ምንም ጥርጥር የለውም።
ቪኦኤ ያነጋገራቸው በተባበሩት መንግስታት ድርጅት የኢትዮጵያ ዋና አስተባባሪና የተባበሩት መንግስታት ድርጅት ልማት ፕሮግራም ዩኤንዲፒ እንዲሁም የሰብአዊ ጉዳዮች ዋና ተጠሪ ምስስ አሁና ኢዛኮንዋ ኦኑቺ ስለ ሰብአዊ መብቶች ስንነጋገር አለመነጣጠላቸውን መገንዘብ አለብን ይላሉ። ስለ ሁሉን አቀፍ መብቶች የምንነጋገር መሆኑን ማስተዋል አለብን ይሉና ኢትዮጵያ በኢኮኖሚና በማህበራዊ መብቶች ላይ አስመዝግባለች ያሏቸውን መልካም ውጤቶች ይዘረዝራሉ።
I think when we talk about social and economic rights, we see Ethiopia as a leading African country in the way that it has.
ስለ ማህበራዊና ምጣኔ ሀብታዊ መብቶች ስንነጋገር ህዝቦቿ ለዘመናት ከነበሩበት አስቸጋሪ የኑሮ ሁኔታ ለመውጣት ባፈሰሳቸው መዓለ ንዋይ ያገኘችው ውጤት ኢትዮጵያን በአፍሪካ አንዱ አመሪ ሀገር ያደርጋታል። ይህች ሀገር የሚሊኒየሙል የልማት ግቦች ካሳኩ ሀገሮች አንዷ መሆኗ ስንናገር በኩራት ነው። የጉዳዩን ትልቅ ቁም ነገርነት በመገንዘብም ደሃ አገር በመሆኗ ውጥኖች ላይ ገንዘቧን አፍሰሳለች።
በዜግነትና በፖለቲካ መብቶች ያለው ሁኔታ በተመለከተ ደግሞ የገለጹት በሚከተለው መልኩ ነበር።
Then when it comes to civil and political rights, and as we heard the Prime Minister himself mention, there are still
ወደ ፖለቲካዊና የዜግነት መብቶች ስንመለስ ጠቅላይ ሚኒስትሩ እንደጠቀሱትም ፈተናዎች አሉ። ፖለቲካዊ መድረኩን ለተሳትፎ ክፍት ማድረግ፣ የፖለቲካ ባህሉን ራሱን ጥልቅ ማድረግ ያስፈልጋል። ምክንያቱም የኢትዮጵያ ዲሞክራሲ ራሱ ገና በማደግ ላይ ያለ የሚገኝ ህፃን ነው። ገና በለውጥ ላይ ያለ ሂደት ነው። እናም ብዙ ትምህርት የሚገኝበት ሂደት ነው። ጠቅላይ ሚኒስትሩ ከሌሎች ሀገሮች እነዚህን ዲሞክራሲያዊ መርሆችና ባህሎችን ለመገንባት ምን መደረግ እንዳለበት ለመማር ዝግጁ እንደሆኑ ሲገልጹ መስማትም የሚያስገርም ነበር።
የመጀመሪያው የሰብአዊ መብቶች የድርጅት መርሃ ግብር በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት ጸድቆ ጥቅምት 16 2006 ዓመተ ምህረት በስራ ላይ እንደዋለ የብሔራዊ ሰብአዊ መብት የድርጅት መርሃ ግብር ጽህፈት ቤት ያሰራጨው መረጃ ያረጋግጣል። አሁን የተዘጋጀው መርሃ ግብር ይህን የቀደመውን መርሃ ግብር ለመተካት እንደሆነም ተመልክቷል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ወደ ኬንያ እናመራለን። አልሸባብ በድንበሮች ላይ የሚፈጽማቸውን ጥቃቶች ለማቆም በተወሰደ እርምጃ ኬንያና ኢትዮጵያ በሶማሊያ ሲቪሎች ላይ ከመጠን በላይ የኃይል መጠቀማቸው ተዘገበ። ይህን ያስታወቁት ሶማሊያ ውስጥ የሚገኙ ዓለም አቀፍ የረድኤት መስሪያ ቤቶች ናቸው። ሃሩን ማዕሩፍ ያደረሰን ዘገባ አዲሱ አበባ ያቀርበዋል።
ይህ በቪኦኤ የሶማሊኛ አገልግሎት የተዘገበው ዜና እንዳመለከተው ኬንያ እንደ አውሮፓ አቆጣጠር ከሰኔ 2015 ጀምሮ በሶማሊያዋ ጌዶ ክልል በሚገኙ አርብቶ አደር ማህበረሰብ አባላት ላይ ያነጣጠረ ጥቃት አካሄዳለች። ከዚህም ሌላ የጅምላ እስራትና ግድያ መካሄዱን በዘገባው ተመልክቷል። በሶማሊያና በኢትዮጵያ አዋሳኝ ድንበር ላይ በሚገኘው አረንጓዴ ክልል የሰፈሩ አርብቶ አደሮችን ለመግፋት ኢትዮጵያ ድጋፍ ሰጪ ወታደሮችን ማስፈሯንም ዘገባው ጠቅሷል። ዘገባው እንደጠቀሰው ልዩ ፖሊስ የተባሉት ወታደሮች በሴቶች ላይ ከሚፈጽሟቸው የኃይል እርምጃዎች በተጨማሪ ወሲባዊ ጥቃትም አድርሰውባቸዋል። የኬንያ መከላከያ ኃይል ቃል አቀባይ ኮሎኔል ጆሴፍ ኦውቶ ኬንያውያን በአልሻባብ ላይ ብቻ ነው ጥቃት ያካሄዱት በማለት ውንጀላውን ያስተባብላሉ። በክልሉ የተመደቡ የኢትዮጵያ ወታደራዊ ኃይል መሪዎች ግን ለአስተያየት አልተገኙም። ይሁንና የክልሉ ፕሬዝዳንት አብዲ መሐመድ ኦማር በሰጡት ቃል በልዩ ፖሊስ ተወሰደ የተባለውን ጥቃትና ወከባ ያስተባብላሉ። ከክልሉ ነዋሪዎች የተሰሙ አስተያየቶች ግን በዘገባው ከተጠቀሱ ወከባዎችም ሆነ ጥቃቶች ጋር የሚስማሙ እንደሆኑ ለቪኦኤ የተሰጡ ቃሎች ያረጋግጣሉ። መሐመድ ኑር ኦስማን ሊኮሊ መንደር ውስጥ የጌዲዮ ክልል የማህበረሰብ መሪ ናቸው። የኬንያ የአየር ጥቃቶች በሰዎቻችንና በግጦሽ ከብቶቻችን ላይ ከፍተኛ ጥቃት አድርሰዋል ነው የሚሉት።
ራይ ዋት ገረንከርታ ማሽ ልግሱ ጉሪ ጎቦ በደረ አባር አባ ልግሱ ጉሪ ማሽ ድሩትኩ ዳደረ
ሰዎች በድርቅ ከተመቱ አካባቢዎች ዝናም ወደሚገኝበት አካባቢ ሸሽተዋል። ኬንያውያን በተሰበሰቡበት አካባቢ ነው የቦምብ ጥቃቱ የተካሄደው።
አንደኛው ጥቃት እርሳቸው በሚኖሩበት አካባቢ ከሰባት ቀናት በፊት እንደደረሰ የገለጹት መሐመድ ኦስማን ሰለባዎቹም ሲቪሎች፣ ከእንስሳት መካከልም ግመሎችና ፍየሎች መሆናቸውን ያመለክታሉ። በኢትዮጵያና በሶማሊያ ድንበር አካባቢ ይኖሩ የነበሩ ሐሰን መሐመድ ሙክታር ለቪኦኤ በሰጡት ቃል ታናሽ እህታቸው ሩቅያ ከ15 ወራት በፊት አንድ ዓመት ከሶስት ወር ማለት ነው በልዩ ፖሊስ ተጠልፋ ወደ ኢትዮጵያው ባሪ መወሰዷን ይናገራሉ። የቀረበባትም ሰበብ ባሏ በአንድ ወቅት ለአልሻባብ $100 ረርቷል የሚል ነው። ዘገባው የቀረበው ባለፉት ሁለት ሳምንታት ሲሆን የዚህ ዘገባ ትክክለኛነትም ቪኦኤ ላይ ሶማሊያ ውስጥ ከሚሰሩ በሶስት የሰብአዊ አገልግሎት ጠበብት ተረጋግጧል። ይህን መሰሎቹ ዘገባዎች ብዙውን ጊዜ የሚቀርቡት በሰብአዊ መብት አስጠባቂ ድርጅቶች እንዲሁም ሶማሊያ ውስጥ በሚሰሩና መንግስታዊ ባልሆኑ ግብረሰናይ ተቋማት አማካኝነት ነው። አዲስ የቀረበው ዘገባ እንደሚለው ከሆነ ኢትዮጵያና ኬንያ ድንበሮቻቸውን ለማስጠበቅ ከአሚሶም ወጣ ያሉ ለአመታት ያህል ወታደሮችን ሶማሊያ ውስጥ አከማችተዋል። ይህ እርምጃ ነው እንግዲህ ተጠያቂነት ከማስነሳቱ ሌላ ውዝግብ የፈጠረው። የኢትዮጵያ ልዩ ፖሊስ ሽምቅ ተዋጊውን ኦጋዴን ብሔራዊ ነጻነት ግንባር ለማስወገድ በሚል የተቋቋመው እንደ አውሮፓ አቆጣጠር በ2007 ዓ.ም መሆኑ ይታወሳል። የሰብአዊ መብት አስከባሪ ቡድኖች ግን እነዚህ ልዩ ፖሊሶች የክልሉን ሲቪሎች ሰብአዊ መብት ይረግጣሉ፣ ወከባም ያካሂዳሉ በማለት ይከሳሉ። በኬንያ በኩል የቀረበው ደግሞ ኬንያ ወታደሮቿን በመጠቀም በሲቪሎች ላይ ያደረሰችው የመብት ረገጣ እንደተጠበቀ ሆኖ ከአየርም ጥቃት መፈጸሟን ዘገባው ያመለክታል። የኬንያው መከላከያ ኃይል ቃል አቀባይ ጆሴፍ አውኮ ግን አጥብቀው ይከላከላሉ፣ ትክክል አይደለም በማለት ምክንያታቸውንም እንዲህ ይናገራሉ።
That is not correct. Absolutely not true.
የኬንያ መከላከያ ኃይልና አሚሶም የአየር ድብደባ ሲያካሂዱ ሲቪሎች በአካባቢው እንደሌሉ በጥንቃቄ ያረጋግጣሉ። ኢላማ የምናደርገው የአልሻባብ ነውጠኞችን ብቻ እንጂ አንድም ጊዜ ቢሆን በውሃ አካባቢ ሲቪሎችን፣ ሕንፃዎችን ወይም ሲቪሎች የሚገኙበት ቦታዎችን አጥቅተን አናውቅም። በሶማሊያ ድርቅ እንዳለ ይታወቃል። ስለዚህ አብዛኞቹ ሲቪሎች ውሃ ፍለጋ እንደሚሄዱ እናውቃለን። በጣም ብዙ ከብቶች እንዲሁም ሕዝብ አለ በዚያ አካባቢ። ስለዚህ በእንደዚህ አይነት ቦታ ላይ አንተኩስም።
የኬንያ የዱር አራዊት አገልግሎት የሶማሌ አርብቶ አደሮች ላይ ጥቃት ፈጽመዋል የሚለውንም ክስ ኦቱ እኚሁ ቃል አቀባይ ማለት ነው አስተባብለዋል። የኬንያ የዱር አራዊት አገልግሎት የአገሪቱን ድንበር ተሻግሮም አያውቅም ሲሉ ይከላከላሉ። ሶስት ሶማሊያ ውስጥ የተሰማሩ ግብረሰናይ ድርጅቶች ያጠናቀሩት ሪፖርት በባኩልና ቤይ ክልሎች በአሚሶምና በሶማሌ ኃይሎች ቁጥጥር ጦር ስር የሚገኙ ከተሞችን ከአልሻባብ መዝጋቱንም ወይም መውሰዱንም ይገልጣል። የመንገዶቹ መዘጋት በድርቅ ለተጠቃው ሕዝብ የእርዳታ ያህል ወይም እህል እንዳይደርስ እና እንዳይተላለፍ እንቅፋት መሆኑ ተገልጧል።
ወደ ቀጣዩ የመጽሔት ርዕስ እናልፋለን። በዓለም ዙሪያ በፕሬስ ነጻነት ላይ እንዳለፈው የአውሮፓውያኑ 2016 ዓ.ም ከፍተኛ አደጋ የተደቀነበት ዓመት ኖሮ አያውቅም ሲል ድንበር የለሽ የጋዜጠኞች የተባለው የፕሬስ ነጻነት ተሟጋች ድርጅት አስገንዝቧል። ከዋሽንግተን የቪኦኤው ቢል ጌሎ ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
የፕሬስ ነጻነትን በመጣስ ቁጥር አንድ በሆነችው በሰሜን ኮሪያ የውጭ ሀገር ራዲዮ ጣቢያ ማዳመጥ በፖለቲካ እስረኞች ወህኒ ቤት ሊያሳስር ይችላል። ጨካኙ አምባገነን ባሻር አልአሳድ ከጂሃዳውያንና ከሌሎችም አማጽያን ጋር የሚዋጉባት ሶሪያ ደግሞ በተገደሉ ጋዜጠኞች ብዛት አንደኝነቱን ይዛለች። የድንበር የለሽ ጋዜጠኞች ቡድን ባልደረባ ደልፊን ሃልጋንድ
The world press freedom map is getting darker and darker.
የዓለም የፕሬስ ነጻነት ካርታ ከጊዜ ወደ ጊዜ እየጨለመ ሄዷል።
በአጠቃላይ ድንበር የለሽ ጋዜጠኞች ቡድን ከገመገማቸው ሀገሮች ውስጥ በ2/3ኛው ባለፈው 2016 የጋዜጠኞች ነጻነት አቆልቁሏል። መንግስትን የሚነቅፉ በብዛት በሚታሰሩባትና የተቃዋሚዎች ድምጽ በሚታፈንባት በባህሬን ይህ አካሄድ ከሁሉም በላይ ግልጽ ብሎ መታየቱን ድንበር የለሽ ጋዜጠኞች በሪፖርቱ ገልጿል። ባህሬንና በአምባገነኑ መሪ በአብደል ፋታህ ኤልሲሲ የምትመራው ግብጽ በድንበር የለሽ ጋዜጠኞች ቡድን ግምገማ ሁለቱም ዝቅተኛው ደረጃ ላይ አርፈዋል። ዩናይትድ ስቴትስም ብትሆን 2 ነጥብ ዝቅ ብላለች። ለዚህም አንዱ ምክንያት ፕሬዝደንቷ ዶናልድ ትራምፕ ያለማቋረጥ በሚዲያው ላይ የሚያወርዱት ጥቃት ነው። ይህ ደግሞ ሌሎች መንግስታት ጋዜጠኞችን እንዲያዋክቡ የልብ ልብ ሰጥቷል ብሏል ድንበር የለሽ ጋዜጠኞች ቡድን። እንደገና ደልፊን ሄግላንድ
His hate speech contributed to disinhibit attacks on the media almost
ይህ የጥላቻ ንግግር ዲሞክራሲያዊ ሀገሮችን ጨምሮ ባለም በጠቅላላ ማለት ይቻላል በሚዲያ ላይ ያለ ገደብ ለሚደርሰው ጥቃት አስተዋጽኦ አድርጓል።
በየአመቱ የሚወጣው የፕሬስ ነጻነት ሰንጠረዥ የመገናኛ ብዙሃን ነጻነትና በጋዜጠኞች ላይ የሚፈጸሙ ጥቃቶችን በመከታተል የሀገሮችን ይዞታ በደረጃ ይመድባል። በዚህ መልክ የሚጠናቀሩት ሪፖርቶች ያላቸውን ፋይዳ የሚጠራጠር ካለ ጋዜጠኛ ኤሮል አንድሮኞን መጠየቅ ነው። ኤሮል ቱርክ ውስጥ አፍቃሪ ኩርዶች የሆነ ጋዜጣ በመደገፉ የተወነጀለ ነው።
I was kept 10 days waiting for my indictment.
በምን ወንጀል እንደተከሰስኩ ሳያሳውቁኝ 10 ቀን አስቀምጠውኛል። ታዲያ በዚያ ሰዓት የዓለም አቀፍና የአገር ውስጥ ሲቪል ማህበረሰብ ተጽዕኖ ወሳኝና ውጤታማ እንደነበረ መናገር እፈልጋለሁ።
በፕሬስ ነጻነት ሰንጠረዡ ከ180 ሀገሮች 150ኛ ደረጃ ላይ በተቀመጠችው በኢትዮጵያ ጸረ ሽብር ህጉ መገናኛ ብዙሃንን ለማፈን ስራ ላይ እንደሚውል ሪፖርቱ ገልጿል። እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ኢትዮጵያ ጸረ ሽብር ህጉን ስራ ላይ ካዋለች ወዲህ መንግስት ህጎቹን በተቀነባበረ መንገድ ጋዜጠኞችን በአሸባሪነት ለመክሰስ እየተጠቀመበት ነው ብሏል የዓለም የፕሬስ ነጻነት ሪፖርቱ። የሽብር ወንጀል ክሶች የተራዘመ ጊዜ እስራት የሚያስፈርዱ ከመሆናቸው በተጨማሪ ጋዜጠኞችን ለረጅም ጊዜ ያለ ፍርድ ሂደት አስሮ ማቆየትም ይፈቅዳሉ። ከሁለት ዓመታት በፊት የስድስት ጋዜጦች ህትመት ከታገደና 30 የሚሆኑ ጋዜጠኞች ከተሰደዱበት ጊዜ ወዲህ በሀገሪቱ ይህ ነው የሚባል መሻሻል እንዳልታየ ያወሳው ሪፖርቱ እንዲያውም በሀገሪቱ ስራ ላይ የዋለው የአስቸኳይ ጊዜ አዋጁ ህዝቡ የተወሰኑ የሚዲያ አውታሮችን እንዳይከታተል ይከለክላል ብሏል። ኢንተርኔትና የማህበራዊ መገናኛዎች በተደጋጋሚ መቋረጣቸውንም አክሎ ገልጿል። የአካልና የቃላት ዛቻ ማስፈራሪያዎች፣ በዘፈቀደ ከሶ ማስፈረድን የመሳሰሉት እርምጃዎች በሙሉ ሚዲያውን ለማፈን ስራ ላይ ውለዋል ሲል ዘርዝሯል። ኤርትራን ከ180ው ሀገሮች 179ኛ ላይ ያስቀመጣት የድንበር አልባ ጋዜጠኞች ቡድን አመታዊ ሪፖርት ላለፉት 26 ዓመታት በአምባገነን አስተዳደር ስር ባለችው ሀገር ዜናና መረጃን በነጻነት ማሰራጨት ፈጽሞ የማይቻል መሆኑን አውስቷል። አያይዞም በአሁኑ ጊዜ ኤርትራ ውስጥ ቢያንስ 11 ጋዜጠኞች ክስ ሳይመሰረትባቸው ወይም ፍርድ ቤት ሳይቀርቡ ታስረው እንደሚገኙ ገልጿል። አስከትሎም ኤርትራ ውስጥ እንደ ማንኛውም ጉዳይ ሚዲያውም ሙሉ በሙሉ የተባበሩት መንግስታት ድርጅቱ ሪፖርት በሰብዕና ላይ በተፈጸመ ወንጀል ተጠያቂ ባላቸው የፕሬስ ነጻነት ጠላት ሲል በገለጻቸው በፕሬዝደንት ኢሳያስ አፈወርቂ ቁጥጥር ስር ነው ብሏል። አያይዞም ከሶስት ዓመታት በፊት እዚህ ሀገር ዲሞክራሲ ይሰፍናል ብለው የሚያስቡ ካሉ የሚያስቡት ስለሌላ ዓለም ሊሆን ይችላል ብለው የተናገሩት ፕሬዝደንቱ ለፕሬስ ነጻነት መዳፋቸውን የማላላት እቅድ የላቸውም ብሏል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ታም ማሎኖስኪ የፕሬስ ነጻነትን ለማስከበር ግፊቱ መቀጠል እንዳለበት ያስገነዝባሉ።
Everybody cares about their reputation. Dictators are more insecure about their reputation.
ማንም ቢሆን የስሙና የዝናው ነገር ያሳስበዋል። አምባገነኖች ደግሞ በራሳቸው ስለማይተማመኑ ከዲሞክራቶች ይበልጥ የስማቸው ነገር ያሳስባቸዋል። ምክንያቱም በዲሞክራሲያዊ መንገድ የተመረጡ መሪዎች የሚሰጉበት ምንም ምክንያት ስለሌላቸው ነው።
ዳሩ ግን ይህ ያሁኑ የድንበር የለሽ ጋዜጠኞች ቡድን የፕሬስ ነጻነት ሪፖርት ምልክት ከሆነ አንዳንዶቹ ዲሞክራሲያዊ ሀገሮችም ቢሆኑ የኋሊት መንሸራተታቸውን ቀጥለዋል።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ሰላም ጤና ይስጥልኝ ቮይስ ኦፍ አሜሪካ። በሰኞ ዕለት የዜና ዘገባችሁ ላይ ስለ ትግራይ የግብርናና የድርቅ መከላከያ ስታነሱ ሰማሁ። ከዛሬ 8 ወር በፊት አንድ ዜና ሰርታችሁ ነበር። ይሄውም በትግራይ አሳ የመብላት ባህል የለንም እንጂ ከሰባ ግድቦች በላይ አሉን ብለው ባለስልጣን ሲናገሩ ነበር። እንዴት ሰባ ግድብ ያለው አንድ ግዛት ድርቅ ሊገባበት ይችላል? ምክንያቱም ግድቦችን በተለያየ መልኩ ይጠቀማሉና። መንግስት ያላት ክልልናታ መንግስት የሌላቸው ክልሎች የኦሮሞ፣ የአማራው፣ የኡጋዴው ወዘተ ይራቡና ይሰቃዩ እንጂ። እና አሁን እንደ አዲስ ነገር ትግራይ ውስጥ ድርቅ አልገባም ብላችሁ ስትሉን ምን አዲስ ነገር አለ? ለህዝባችሁ የቆመ አስተዳደር አለና ሌላዎቹ አሻንጉሊት በመሆናቸው እንዴት አድርገው ድርቁን ሊከላከሉት ይችላሉ? ከፊኒክስ አሪዞና ደህና ነኝ፣ አመሰግናለሁ።
ሄሎ ቤ እንደሞላችሁ። አንድ እህታችን ከሚገርም ነገር የአድዋ በዓል የት ነው የተፈጸመው? በሰሜን በአድዋ አይደለም እንዴ? አዲስ አበባ ለምን አይደረግም? ያን ታሪክ የሁሉ ኢትዮጵያው ነው አለች። ዝርግጥ የሁሉ ኢትዮጵያው ነው፣ ግን ለምን ቤት ነው የተጨረሰው? ይሄን ማወቅ አለብሽ። የኔ ዓለም እንደዚህ የሚባል ነገር ይሄ ወደ ዘርነት ወደ ሌላ ነገር እየወሰድኪ ነው። ጥሩ አይደለም እንደዚህ አባባል። በታው ድሉ በተደረገበት ነው የሚደረገው እንጂ ለምን አዲስ አበባ አይደረግም? ደግሞ ወያኔ ቢዎች ደግሞ እንደዚህ አታስተናግዱ እንደዚህ አይነት ሰዎች። ዚያር ስጥልኝ ህይወት ሮል ማጫች ነኝ።
አሉ የአሜሪካ ድምፅ ሬዲዮ በአማርኛ ክፍል ስለ አድዋ ስለተሰራው ዩኒቨርሲቲ የትግራዩ አስተዳዳሪ የተዛባውን ታሪክ እናስተካክላለን ይላል። ምንድን ነው የተዛባው? ዓለም ያመነበት ዓለም የተቀበለበት የዓለም ጥቁር ህዝብ እንደ ታሪኩ አድርገው የወሰደበትን አዲስ ታሪክ ለመስራት እነሱ ሲሰሩ ደግሞ ምኒልክ እና አማራን ከዚህ ታሪክ ውጭ ለማውጣት እና አይነት ታንኪ አመሰግናለሁ።
አድማጮች ለተሳተፋችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትሹ ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ ቀዳሚው ምሽት ቅንብር እናልፋለን። አምስት አገራዊ የተቃዋሚ ፖለቲካ ፓርቲዎች ከገዢው ኢህአዴግ ጋር በሚደረግ ድርድር የጋራ አጀንዳ ይዞ ለመቅረብ ተስማምተዋል። ይህንኑ የሚያስተባብር ኮሚቴም አቋቁመዋል። የጸረ ሽብር ህጉ መቀየርና በተቃውሞ እንቅስቃሴዎች የተነሱ የህዝብ ጥያቄዎች መመለስ ከአጀንዳዎቹ መካከል ሊሆኑ እንደሚገባም መሪዎቹ እየጠቆሙ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
የድርድሩን የአሰራር ደንብ በተመለከተ የጋራ ሰነድ ካቀረቡት ስድስት ፓርቲዎች አምስቱ ናቸው የጋራ አጀንዳ ለማዘጋጀት ከስምምነት ላይ የደረሱት። እናም መያድ፣ ኢዴፓ፣ ኢራፓ፣ መኢዴፓ እና መኢባፓ የተሰኙት ፓርቲዎች ባደረጉት ስብሰባ የጋራ አጀንዳ የሚያዘጋጅ ኮሚቴ አቋቁመዋል። ኮሚቴውን በጋራ ከሚመሩት ሁለት ሰዎች አንዱ የኢዴፓ የፋይናንስ ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ አዳነ ታደሰ እንዳሉት አምስቱ ፓርቲዎች ለድርድር የሚያቀርቧቸው የአጀንዳ ነጥቦች ምን እንደሚሆኑ ከወዲሁ መናገር አይቻልም። አንዳንዶቹ አጀንዳዎች ምን ሊሆኑ እንደሚችሉ ግን ከፓርቲያቸው ፍላጎት በመነሳት ግምታቸውን አካፍለዋል።
እንግዲህ አሁን የድርድር ዋና አስፈላጊነቱ ሲነሳ ከመሰረቱ የመድበላዊ ፓርቲ ፖለቲካ ስርዓቱን ለማጠናከር የፖለቲካ ምህዳሩን አሁን ካለበት ሰፋ አድርጎ ለመንቀሳቀስ ነው። በዛ መልኩ ሊጠቅሙ የሚችሉ እስከዛሬ በፖለቲካ ምህዳር ውስጥ ሊያሰሩ የማይችሉ እንቅፋት የነበሩ ህጎች በድርድሩ አጀንዳነት ይቀርባሉ ብለን እናምናለን። ለምሳሌ ያህል ምርጫ ህግን በተመለከተ፣ የፓርቲዎች የምዝገባ አዋጅ፣ የጸረ ሽብርተኝነት ህግ የመሳሰሉት እነዚህ ወሳኝ ናቸው ብለን እናስባለን። ግን በአጠቃላይ በእኛ እምነትም መጀመሪያ የሀገሪቷ ያለችበት አጠቃላይ ሂደት የሚገመገምበት አንድ መድረክ መፈጠር አለበት ብለን እናስባለን። እስከዛሬ የነበሩትን ግጭቶች ባለፉት 2 አመታት የነበሩትን የሚዳስስ እንዴት መጡ እንዴት ተፈጠሩ ለዚህ ዘላቂ መፍትሄ ምንድነው የሚለውም አብሮ አስቀድሞ በአጀንዳ እንተይዞ እንደ ውይይትም ሊሆን ይችላል በድርድርም ወደፊት እንዳይደገሙ መደረግ አለበትም አብሮ በአጀንዳነት የሚቀርብ ይመስለኛል።
አንዳንድ ተንታኞችም እንደሚሉት በገዢው ፓርቲም ሲገለጽ የነበረውን ጠቅላይ ሚኒስትሩን ጨምሮ በተለያዩ የገዢው ፓርቲ ባለስልጣናት ሲገለጽ የነበረውን ከግምት በማስገባት ከዚህ ድርድር የሚገኘው አንድ የተረጋገጠ ውጤት የኢትዮጵያን የምርጫ ስርዓት የአብላጫ ስርዓት ከሚባለው የተዳቀለ ወደሆነ ስርዓት የተመጣጣኝ ውክልናና የአብላጫ ስርዓት ሁለቱም ያሉበት ማለት ነው መቀየር ሊሆን እንደሚችል ይገመታል። ሌሎች ውጤቶች ምን ሊሆኑ ይችላሉ? ከዚህ ድርድር
ሌሎቹ እስከዛሬ እንግዲህ በመርጫ ስርዓት ውስጥ የተቃዋሚ ፖለቲካ ፓርቲዎች አላሰራ ያሏቸው ህጎችና አሰራሮች አሉ። ለምሳሌ አሁን በመርጫ ጊዜ የጣቢያዎች ያለቅጥ መስፋት በእንቅስቃሴዎቻችን ላይ ችግር ሲፈጥሩብን ነበር። ስለዚህ ከ97 በፊት እንደነበሩት ጣቢያዎች ለምርጫ ምቹ ሆነው ህዝቡ በሚገኝበት አካባቢ ያልተራራቁ እንዲሆኑ ጥረት እናደርጋለን።
ቁጥራቸው እንዲቀንስ የምርጫ ጣቢያዎች እንደሚቀንስ ተስፋ ታደርጋላችሁ? ይሄን ድርድር ተከትሎሽ?
አዎ። ሌላው ደግሞ ምርጫ እጩዎች ሲወዳደሩ በየክልሉ ለፓርላማ የሚወዳደሩ እጩዎቻችን የክልሉን ቋንቋ ካላወቁ መወዳደር አይችሉም። ግን የፓርላማው መግቢያ ቋንቋ አማርኛ ስለሆነ ድረስ አማርኛ ማወቅ ይከቻሉ የክልሉን ቋንቋ ማወቅ ሳይጠበቅባቸው እጩ ተወዳዳሪ እንዲሆኑልን እንጠብቃለን። እና ሌሎቹ ግን እንዳልኩ ሰፊ ስለሆነ ጥናት እያደረግን ነው ሰነድ የሚያስፈልገው ነው ከሰፊ ዝግጅት አድርገን ለድርድሩ ስንቀርብ ይዘነው መንቀርባቸው ሌሎችን ጉዳዮች ይኖራሉ እየገምታለሁ።
በተቃውሞ እንቅስቃሴ ወቅት በህዝቡ የተነሱ ጥያቄዎችን መመለስ የድርድሩ አንድ አጀንዳ መሆን እንዳለበት የተናገሩት ደግሞ የመያድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ናቸው።
ፖሊሲ ጉዳይ አይደለም የህዝብ ጥያቄ ላይ ነው የምናተኩረው። ያ ፖሊሲው ገዢው ፓርቲ ሲሸነፍ መግዛት ሲያቆም ፖሊሲ ይቀየራል። ይሄ ብዙ ችግራችን አይደለም። የሚያጋጩን ነገሮች ህዝቡን የሚያስቸግሩ የህዝብ ጥያቄዎች ግን በምንም አይነት መልኩ መቅረት የለባቸው ብለን ነው የምናምነው። እነዚህ የህዝብ ጥያቄዎች ካልተስተናገዱ ያድጋውንም ድርድሩን ካለን እምነት እንደው ጥቂት ካለችን እምነት ባለፈውም እንደገለጽኩት ያላደራዳሪ ድርድር እምነትን እንደሚያሳጣና ውጤት እንደማይኖር አስቀምጠናል። ይህንንም አልፈን ደግሞ በተገኘችው የመርፌ ቀዳዳ የቱንም ያክል ዞንም ያክል ችግር እያለ በተገኘችው የመርፌ ቀዳዳ ደግሞ ሾልከን የህዝብ ጥያቄ እናነሳለን እናቀርባለን ብለን ያለችን ጥቂት ተስፋ የሚያጨልም ነው የሚሆነው።
ገዢው ፓርቲ ኢህአዴግና አገር አቀፍ ተቃዋሚ ፓርቲዎች በድርድሩ ሊካተቱ ይገባቸዋል የሚሏቸውን አጀንዳዎች ማቅረብ የሚገባቸው በሁለት ሳምንታት ውስጥ ነው። መድረክና ሰማያዊ አሁንም ተሳትፏቸውን እንዳቋረጡ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ባህልና ማህበረሰብ።
የምሽቱ ቅንብር ባለፈው ሳምንት መጋበረጃ በዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ሰው አቶ አሰፋ ጫቦን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦአቸው ላይ ያተኮረ ነው። ተወያዮች የትዝታ ፈለግ በሚል ርዕስ ባለፈው ዓመት ለንባብ ያበቃው መጽሐፉ ሐሳብ ቆስቋሹ ወጣቱ ደራሲ እንዳለ ጌታ ከበደና ይጠበቅ በነበረው ሌላ መጽሐፉ የሕይወት ብርሃን ለማየት መብቃትና ሌሎች የድርሰት ጉዳዮች ዙሪያ ከአቶ አሰፋ ጋር ይመሳሰል የነበረው አቶ ዘነበ ወላ ናቸው። እንግዶቻችን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ወጋቸው እንውሰዳቸው።
እውቁ የፖለቲካ ሰው ብዕረኛውና የሕጉ ሰው አሰፋ ጫቦ በቅርቡ ከዚህ ዓለም በሞት ተለይቷል። ሁለት እንግዶቼ እንዳለጌታ ከበደና ዘነበ ወላ፣ ዜና እረፍቱን ከሰማችሁበት ሁኔታ እንጀምር። እንዳለጌታ፣ የአቶ አሰፋን ዜና እረፍት የት ሆነህ በምን ሁኔታ ሰማ?
ወደ ቢሮ የሄድኩ ጠዋት ነው። ልክ ሰርቪስ ውስጥ እንደገባው ከስራ ባልደረቦች መካከል አንዷ የሆነችው እየተከታተለች ነበረ ፌስቡክ። በቃ ደነገጠች። ጋሻ ሰፋ ጫቦ አረፈ ብላ ነገረችኝ። በቃ ከዚያ በኋላ ሌሎች በሱ ጉዳይ ላይ እንወያይ፣ እንግባባ፣ እንጫወት የነበርን ልጆች እየተደዋወልን እርግጠኛ ስንሆን ዜናውን ማሰራጨት ጀመርም ማለት ነው። ሰኞ ማለዳ
ያን ተከትሎ በኢትዮጵያም ባሉበት የትኛውም አካባቢ በብዙ መንገዶች የሚታወቅ ሰው ስራና ህይወቱንም በተለያየ መንገድ የማወቅ የመረዳት እድል የገጠማቸው በማህበራዊ መገናኛ ብዙሃን ሲነጋገሩ ሰንብተዋል። ዘነበ፣ ያንተንም አጋጣሚ እንመልከት እስኪ። አቶ አሰፋ ያረፈበት ሁኔታ እንደምን ባለ ሁኔታ ተረዳ? የት ነበርክ?
እኔ ሰማሁት ሰኞ ለሊት ነው። የቅርብ ጓደኛዬ መካከል አንዱ ጸጋዬ ይባላል ደወለና ሰምታለሁ አለኝ። ምንድን ነው አልኩት። አሰፋ አረፈ አለኝ። በጣም የደነገጥኩት ምክንያቱም እኔ ሀዘን ተደራረበብኝ። እናቴም ሳምንት ነው ካረፈች። ፋሲካ ዕለት ቅዳሜ ለእሁድ አጥቢያ 9 ሰዓት ከምን ነው ከዚህ ዓለም በሞት የተለየችው እና የእሱ ደግሞ ዳግማዊ ትንሣኤ ላይ መጣ። በጣም ነው የደነገጥኩት። እና ፌስቡክ ደግሞ አንዳንዴ የሚለቁት መረጃም እውነትም አይደለም ምንም ስለሚባል አባቱ ውሸት አድርገዋል እስከ ማለት ነው የደረስኩት። በዛው ርስ እያለው ልክ ከጸጋዬ ጋር ተነጋግረን ስልኩ ሲዘጋ ከዩናይት ስቴትስ ደግሞ ሌላ ጓደኛ እንደዚሁ መርከበኛ ጓደኛ አብረን አንድ ስኳድሮን ላይ ቀንሰር የነበረን ጓደኛ የደወለ እና በእናቴ የሞት የተሰማውን ሀዘን ከነገረኝ በኋላ ያሰፋ መሞት አረዳኝ እና በቃ እውነት መሆኑን አረጋገጥኩኝ። በጣም ነው ሾክ ያደረገኝ። ከእሱ ጋር ባለፉት 6 ወራት በተከታታይ እንገናኝ ነበር። ቴክስትም ያደርግልኛል። በተጨማሪም እዚህ ሁለት ሊያወጣው የሚያስበው መጽሐፍ ስለነበረ መረጃዎች ጠይቀኛል፣ እነግረዋለሁ እና ትልቅ ማጣት ነው። ምን ብዬ እንደምነግርህ አላውቅም። በደወለልኝ ቁጥር ወደ ድርሰቱ ዓለም ተመለስ፣ አንተ ደራሲ መሆን ያለብህ ሰው ነህ ነው ያልኩት። ደበበ ሰይፉ አባባል ነው ትዝ የሚለኝ። ደበበ ይላል ደራሲ ከመሆኑ በፊት አንባቢ ነው፣ ደራሲ ከሆነ በኋላም አንባቢ ነው፣ እድሜ ልኩንም ያነባል ይላል። አሰፋ ጫቦ እድሜ ልኩን ያነበበ ሰው ነው። በሽግግር ወቅት እዚህ አዲስ አበባ ተገናኝተን ስናወራ ዘነበ እንደዚህ አይነት ዝንባል ያለው ይሉታል፣ ጸሐፊ ነው ምናምን ብለው ሲነግሩት እኔም እኮ ድሮ ልጅ ሆኜ ሞክር ነበር ምናምን ብሎ ሲለኝ አላመንኩትም። ምክንያቱም አባቶቻችን ውስጥ ቦክሰኛ ነው ስትለው እኛም ቦክስ አንድ ዙር ነበር የእኛ 7 ደቂቃ ነው ምናምን ነገር ብለው ይነጥቋል የአንተን ቦክሰኝነት። እና እሱም ጸሐፊ ነኝ ስለ የጻፈበትን ዘመን ጠይቄ ወደኋላ እጄ 1958 አካባቢ በአንዱ ዘሪው አዲስ ዘመንን በሚያዘጋጅ ጊዜ አንዱ ኮንትሪቢተር አሰፋ ጫቦ ነበረ እና በርካታ አርቲክሎች ሳነበብኩ እዛ ውስጥ ንባቡን አየሁኝ። ደብዝ ንባብ እኔ በኋላ በ1980ዎቹ ሲያወቅኳቸው መጽሐፍ እሱ 1950ዎቹ ሲያውቃቸው ነበር። እና በጣም በጣም በስፋት ያነበበ ሰው ነው። በተጨማሪ ደግሞ በእድሜውም ኖሯል። ህይወትን በጣም ኦብዘርቭ የሚያደርግ ሰው ነው። ይህ ሰውዬ ደራሲ ቢሆን በኢትዮጵያ ስልጣኔ ላይ ትልቅ አስተዋጽኦ ያደርጋል። ለብዙዎች ወጣት ጸሐፊዎችም መጽሐፍ እንዴት ይጻፋል፣ እንዲህ ከተኖረ ከተነበበ ከተመረመረ በኋላ እንዴት ይጻፋል፣ ሊያስተምረን የሚችል ነገር ይሰራል ብዬ ስላሰብኩኝ ደጋግሜ ነግረዋለሁ። መጽሐፍ ለደብዳቤ ነግረዋለሁኝ። ጋሼ አንተ እኮ ደራሲ ነህ፣ ነፍስህ ወደ ድርሰቱ ዓለም ነው የሚያደላው። የፖለቲካ ሰው ነኝ ብለህ የምታምን ከሆነ እውነት ነው፣ ኖረህበታል። እድለኛም ስለሆንክ ተርፈህ ዛሬ ለዘር በቅተሃል። ስለዚህ ውስጥህ ያለውን ስጠን እያልኩ በተደጋጋሚ ነግረው በደስታ መቀበሉን በቅርብ የእሱን ራሱን ማስታወሻ እንደማነብ ነግሮኝ ነው የተለያየ ነው። ከዛ በኋላ መጽሐፉን አስጠርቶ ምናልባት ይሄ ማስታወሻ ይሁን ወይ የትስታ ፈለግ ተከታይ ወግ ይሁን አላውቅም፣ ስለ ህትመት አዲስ አበባ አጣርቼ ልጅ ያለች እመቤት የምትባል እሷን አግኝቼ አድቫይዝ እንዳደረጋት ነገረኝ። እኔ የእሷን ያለችበት ሁኔታ የትስታ ፈለግ ከመጀመሪያው ላይ ያገኘችውን ነገር ካጠናው በኋላ ይህንን አባትሽ ነገር ያልኳት ነግራው እንግዲህ ማንስክሪፕቱን ማህደሩን ወይ መጽሐፍ ላክላት አይላክላት አላውቅም። እዚህ ላይ ነው የቆመት።
መልካም እንዳለ ጌታ ወደ አንተ ልምጣ። ይበልጡን ዛሬ የምናተኩረው ስነ ጽሁፍ ስራዎቹ ላይ ነው እና በስነ ጽሁፍ ስራዎቹ የተለየ ስሜት ያሳደረባቸው በራሳቸውም በድርሰቱ ዓለም የገፉ ስም ያላቸው ወጣት ደራሲያንን የመጎትጎት የመኮርኮር አቅሙን ያሳየበት ባለፈው ዓመት ለህትመት የበቃ የትዝታ ፈለክ የተሰኘው መጽሐፉ ነው። ይሄ መጽሐፉ እንዲታተም ከ1956 ጀምሮ የተጻፉ ስራዎቹን ከማሰባሰብ የበኩልህን ከማበርከት አልፎ ሐሳቡም እንዲጠነሰስ ብዙዎችን የኮረኮረ አንድ ጽሑፍህ እጄ ገብቷል። የማይመጣን ነገር መጠበቅ ይላል። እስኪ በአንተው አንደበት እናስተዋወቅ። ያቺ ኩርኮራ፣ ያቺ መነሻ እንዴት መጣች? ከአሰፋ ጋር የነበረህን እውቅያስ እንዴት ቀሰቀሰው?
መሰለህ አሉላ፣ በጽሁፍ ዓለም ስትሰማራ በተለያየ አጋጣሚ የምትወዳቸው የት እንዳሉ ማወቅ የምትፈልገው ለምን ጠፉ፣ ምን ሆኑ፣ ምን አገኛቸው የምትላቸው ሰዎች ያጋጥመሃል። በአንድ ወቅት በተለያየ ጋዜጣ መጽሔት ላይ አዋጊ፣ መሳጭ፣ አዝናኝ የሆኑ ነገሮችን ሲጽፉ የቆዩ
ሰምተህም አንብበህ የማታውቃቸውን ነገሮች ያልደረስክበትን ዓለም አይተው የመጡ ሰዎች ሲጠፉብህ ምን ሆነው ነው የጠፉት ብሎ አለመጠየቅ አስቸጋሪ ይሆናል እና ብዙን ጊዜ ካረፈው በኋላ ነው አንድ ሰው ያለንን አድናቆት ለመግለጽ የምንፈጥ ነው። አሰፋ ጫቦ በህይወት እንዳላቃል ያኔ ግን አይቼው አላቅም እና የገላጭነት የተንታኝነት ችሎታ አለው። እሱ ስለ ጨንቻ ሲጽፍ እኔ ራሴ ጨንቻ የተወለድኩ የኖርኩ የነበርኩ ያል እንዲሰማኝ ማድረግ ይችላል። ተመልከት እንግዲህ ንባብ የበቁ ብዙ መጻፍት ያሏቸው ደራሲዎች አሉ። እኔ ግን ጋዜጣ ላይ መጽሔት ላይ በማንበብ ብቻ እንዴት ነው የሰውዬ እያባበለ እያጫወተ የሚወስገኝ? አንድም እንግዳ የሆነ ቃል ሳይጠቀም ቃላትን አክሮባት ሳሰራ ይጽፋል እና የት ነው ያለኸው ብሎ አለመጠየቅ ኃጢአትም ስህተትም መስሎ ተሰማኝ። ደግሞ የሚገርም ነገር ሁሌ በህይወታችን ውስጥ ሳንከፍላቸው የሚያስተምሩን መምህራን አሉ። በጋዜጣ በመገናኛ ብዙሀን በልዩ ልዩ ቦታ አበርክቶታቸው ከፍ ያለ ጋሻ ተፋ ያንን ጽሑፍ ከጻፍኩ በኋላ ሌሎቹም ደግሞ ለእኔም ወደዋለሁ እኔም የት እንደሄደ ማወቅ ፈልጋለሁ የሚል ጥያቄ ይዘው መጡ። ያ ደግሞ ጥሩ ነገር ይዞ መጣ። ያም ምንድን ነው መሰለ ለካስ ስራዎቼ ቢሰበሰቡ ቢነበቡ የሚፈልጓቸው አሉ ብሎ እንዲያስብ ገፊ ምክንያት ሆነው። ከዛ በኋላ በስልክ የመደዋወል የመጻጻፍ ነገር ነበረን። በምፈልገው ርዕሰ ጉዳይ ሁሉ ይጽፍልኝ ነበረ። አሁን ለምሳሌ ያኔ ባህሉ ግርማ ህይወቱና ስራዎች የሚለው መጽሐፍ በምጽፍበት ጊዜ ጋሽ አሰፋ ከ1950ዎቹ ጀምሮ በመጽሐፍት ላይ ትንታኔ ይሰጥ ከነበረ ሂሳዊ ድርሳናት ማስነበብ ይችሉ ከነበሩ ሰዎች መካከል አንዱ ከሆነ ባህሉ ግርማ ላውቀው አይችልም ብዬ ጻፍኩለት። እውነትም የነበራቸውን ትውቅ ጻፈልኝ እና ያንን ነው ልናጣቸው የማይገቡ ሰዎች አሉ። ከነዛ ሰዎች መካከል አንዱ ስለነበረና በህይወት እያለም ይሄ ትውልድ እንደሚወደው ይሄ ትውልድ የሱን ስራዎች ማንበብ እንደሚፈልግ ይሄ ትውልድ በሱ አማካኝነት ጨንቻን እንዳወቀ ማዕከላዊ እስር ቤትን እንደጎበኘ የማናውቀውን ዓለም እንደተዋወቀ አብረውት የነበሩት ሰዎችን የሚገልጽበት ቋንቋ ራሱ ተጽዕኖ የማሳደር አቅም ከፍተኛ ስለነበረ ምስክርነት ለመስጠት ተብሎ ነው ያ ጽሑፍ የተጻፈው።
የማይመጣ ነገር መጠበቅ የምትለዋ ምናልባትም ለአድማጮች ሰረቅ አድርገን ማካፈል ያለብን የሀሳብህ መነሻ የሆነች ምንጩ አሰፋ ጫቦ ራሱ ይሁን እንጂ እርሱን ከመጠበቅ ጋርም ተዛምዶ የእርሱን ሁኔታ ለመግለጽም ለጥቅም ውለዋል። እስኪ ፈታ አድርግልን አንተ የዚያ ለሁሉም ውይይቶች መነሻ የሆነ ጽሑፍ ርዕስ ያደረግከው ኋላም ዛሬ ከሆነው ሁኔታ ጋርም የተዛመደ የሚመስለውን ያን ታሪክ ጭብጣ ሲዘን
በሰፋ በዝርው እየጣፈ ግን ግጥም እያነበብኩ የሚመስሉ ካርፍተ ነገሮችን ያስገባል። ለምሳሌ አንድ መጣጥፉ ላይ ተዚህ ይለኛል ሀገራችን ተሰርታ አላለቀችም ይላል። እኛ ራሳችን ተሰርተን አላለቅንም ይላል። ተሰርቶ ያለቀ ሰው ምን ማለት ነው ብለህ እንድታስብ ያደርግሃል። አንድ ሌላ ግጥም መነሻ የሚሆንህ ነው። ልክ የኛው ደግሞ አንድ መጣጥፉ ላይ ምን ይላል የኢትዮጵያ ህዝብ የማይመጣን ነገር የመጠበቅ የረጅም ጊዜ ልምድ አለው የረጅም ጊዜ ታሪክ አለው ይላል። ከባድ ነው የማይመጣን ነገር መጠበቅ። የማይመጣን ነገር መጥበቅ ነው ያለ ደግሞ ከባድ ህመም የለም ክፉ ህመም የለም። እሱ እንዲመጣ እንዲገኝ የመፈለግን ነገር ነው። እሱ ይህ ቃል ራሱን ይገልጸዋል። በቃ ይመጣል ብለን ጠበቅን። እዚሁ መጽሐፉ ላይ ራሱ ለልጆቼ አባት የሚሆነውን ወይም መሆን የሚገባውን አልሆንኩም ይጸጽተኛል ሲል የቆየው ሰው ከነጸጸቱ ከነምኞቱ አጣ ነው። ህልም ባየው ቁጥር ሰበብን ስለገባ ቁጥር የኢትዮጵያ መሬት የኢትዮጵያን ፊት ብቻ ነው የሚታየኝ ሲል የቆየ ሰው ሳይመጣ እንደጠብቅ ነው አጣ ነው። እና አንዳንዴ አንድ ልትስማማበት የማትችል ሀሳብ የሚጽፉ ሰዎች በሚገርም መንገድ ደግሞ ጥሩ በሆነ አገላለጽ አሳምነው ይዘው የሚሄዱ አሉ። ያቺ ቃል ከሱ የተወሰደች ነበረች።
መልካም እንዳለ ጌታ ጽሑፍህ ላይ በመንደርደሪያው ጠቅሳለህ የማይመጣን ነገር መጠበቅ እንዳልከውም እየጠበቃችሁ በርቀት እየጓጓችሁ ሳታገኙት የቀረ ሰው መሆኑን ከራስነት ጋርም ያገናኘው ይመስላል። ታዲያ ቅድም ያነሳኸውን የጠቀስከውን ይሄ የምኖረው አሜሪካ ህልሜ ግን ኢትዮጵያ ነው፣ በዚያ ውስጥም ጨንቻ ትመጣለች ይችላል። ስለ ጨንቻ ግዙፍ አድርጎ በምናባችን እንዲሳል ማድረግ የቻለ ሰው ነው። እስኪ በገዛ አንደበቱ የተናገረውን እንስማና ጥያቄዎች አስከትላለሁ።
አሜሪካ ከመጣሁ 25 ዓመት ቢኖር ያለው አሁን ጠቅቻለሁ፣ ምግባቸውን በይቻለሁ። ዝን መሳይ ኢትዮጵያ ነው የማየው። ከሚመጡት ነገሮች አንዱ ጨንቻ ነው፣ ገሞ ነው የሚመጣው። ምክንያቱም ያ የተወለድኩበት ያደግኩበት እኔን ያስ ያሰኘኝን መሰረቱን የጣለ ሊሆን ይችላል። በጠቅላላው የሚመጣ ዞሬ አይቼዋለሁ። አንዳንድ ጊዜ ኩርሙክ ያየሁት ዘፈን፣ አንዳንድ ጊዜ አረንጌ ያየሁት፣ ሌላ ጊዜ ለሁለት አመት በአመት እየቁጭም የታ የነበረው ውድውድ የጢስ አባይ እና ባጭሩ ኢትዮጵያ ነው የሚል በተለይ የሄድኩባቸው የደረስኩባቸው ቦታዎች እናንዴ ቁልቅ ብሎ ይመጣሉ። ጭንቻ ደርሶ ይታያል ወይ?
ባለፈው ሳምንት ማብቂያ ላይ ከዚህ ዓለም በሞት የተለዩትን አንጋፋ የፖለቲካ ሰው ጸሐፊና የሕግ ባለሙያ አቶ አሰፋ ጫቦን ሕይወትና ሥራ በተለይም በሥነ ጽሑፋዊ አስተዋጽኦአቸው ዙሪያ ባህልና ማኅበረሰብ የጀመረው ውይይት ሳምንት ይቀጥላል። ለአሁኑ ያሉላን እንግዶች ደራሲያኑን እንዳለጌታ ከበደንና አቶ ዘነበ ወላን እናመሰግናለን። የተፈጥሮ አካባቢ ሳይንስና ሕይወት ቀጣዩና የመጨረሻው ቅንብር ነው። አዘጋጅና አቅራቢ ሰሎሞን አባተ።
ባለፈው ቅዳሜ ሚያዝያ 14 2009 ዓመተ ምህረት የዓለም ከተሞች ጎዳናዎችና አደባባዮች በግዙፍ የሳይንቲስቶችና ደጋፊዎቻቸው ሰልፎች ተሞልተው ውለዋል። ሰልፍ ተብሎ እንዲህ በጠቢባን የታሰበ የተዘጋጀና የተካሄደ የመጀመሪያው ሰልፍ ነበር። ከ600 በላይ ከተሞች ናቸው በዓለም ዙሪያ ተመሳሳይ መልእክት ያላቸው ድምጾች የተሰሙባቸው፣ መፈክሮች የተነበቡባቸው። የመንግሥታት ፖሊሲዎች እንዲያው በርዕዮተ ዓለማዊ መነሳሳት ሳይሆን የተጨበጡ የምርምር ማስረጃዎችን ተመርኩዘው ይነደፉ ይውጡ። ዕለቱ የእናት መሬት ቀን ተብሎ በዓለም አቀፍ ደረጃ የሚከበር ዕለት ነው። በየዓመቱ የሳይንቲስቶቹ ንቅናቄ ተጀመረ እንጂ የዚያን ዕለት ውጥንና ድግስ ብቻ አልነበረም። ለመጪዎቹ ሳምንታት ጠቢባኑ ምን ያስባሉ? የአሜሪካ ጂኦፊዚካል ኅብረት ሐሳብ አቅርቧል። ባልደረባይ ስቲቭ ባራጎና የኅብረቱን ዋና ዳይሬክተር ክሪስ ማካንቲን አነጋግሮ ነበር።
You know, week one is tell your story of your science and its impact on society. Week two,
የመጀመሪያው ሳምንት ስለ ሳይንስና በህብረተሰቡ ላይ ስላለው ጫናና ትርጉም የምንነጋገርበት ነው። በሁለተኛው ሳምንት ለፖሊሲ አውጪዎችና ለጓደኞቻችን ፖስት ካርዶችን የምንልክበትና እነርሱም እንዲጽፉ የምንጠይቅበት ነው። ሶስተኛው ሳምንት ተወካዮች ምክር ቤት፣ ኮንግረስ፣ ፓርላማ ውስጥ ያሉ እንደራሴዎቻችን ለሳይንስ ምርምር የሚመደበውን በጀት እንዲደግፉ ጥሪ የምናስተላልፍበት ነው።
ከሳይንቲስቶቹ በተጨማሪ ዩናይትድ ስቴትስ ውስጥ በተካሄዱት የሳይንስ ሰልፎች ላይ አጋር የሆኑ 260 የሙያ ማኅበራት፣ አብያተ መዘክር፣ የአካባቢ ደህንነት ተሟጋች ቡድኖች ተሰልፈዋል። እነዚህ ቡድኖች አባሎቻቸው በየማኅበረሰቦቻቸው ውስጥ የቅስቀሳና የማደራጀት ሥራዎችን እንዲያከናውኑ፣ በፖለቲካ ተወካዮቻቸው ላይ ግፊት እንዲያሳድሩ፣ ድምፆቻቸውን ከፍ አድርገው እንዲጮኹ ጥሪዎችን እያስተላለፉ ናቸው። በስጉ ሳይንቲስቶች ኅብረት ውስጥ የሳይንስና ዲሞክራሲ ማዕከል ኃላፊ አንድሩ ሮዘንበርግ ትግሉ ቀጣይና ተከታታይ መሆን እንዳለበት ያምናሉ፣ ይመክራሉም።
So while the marches are good for building energy and to realize
ሰልፎቹ ኃይልን ለማሰባሰብና መናገር የሚፈልግ ግዙፍ ማህበረሰብ እንዳለ ለመገንዘብ ጉዳይ አስፈልጊ ቢሆኑም ይበልጥ አስፈልጊው ጉዳይ ንግግሩ ሳይቋረጥ መቀጠል ያለበት መሆኑ ነው።
በዩናይትድ ስቴትስ ያለፈው ምርጫ ከተካሄደ ወዲህ ባለፉት 6 ወራት ውስጥ የሰጉ ሳይንቲስቶች ህብረትን የንግግርና የውይይት መረብ 3000 ተጨማሪ ሳይንቲስቶች ተቀላቅለዋል። አሁን በንቃትና በተከታታይ እየተሳተፉ ያሉት ተመራማሪዎች ቁጥር ሮዘንበርግ እንደሚሉት 20000 ደርሷል። በዩናይትድ ስቴትስ
There's just a lot of energy out there. People want to know what they can do.
ዛሬ ብዙ መነቃቃት አለ። ሰዎች ምን ማድረግ እንደሚችሉ ማወቅ ይፈልጋሉ። በየቤተ ሙከራው ውስጥ ተደብቆ ነገሮችን ይስተካከላሉ ብሎ ማሰብ አሁን ባለው ሁኔታ በቂ አለመሆኑን የሳይንሱ ማህበረሰብ አባላት እየተገነዘቡ ናቸው።
አንዳንዶች ሳይንቲስቶች እንዲያውም ከየቤተ ሙከራው እየወጡ አደባባይ መዋልና ድምጻቸውን ማሰማት ብቻ ሳይሆን የፖለቲካውን መዘውር ራሱን ለመጨበጥም እየተንደረደሩ ይመስላሉ። በዚህ በያዝነው የአውሮፓ ዓመት በ2017 የመጀመሪያ 3 ወራት ውስጥ ብቻ ወደ 5000 የሚሆኑ አሜሪካውያን ሳይንቲስቶች ለየፖለቲካ ምህዳራቸው አመራርና እስከ ከፍተኛውም የአገር ግዛት የሥልጣን እርከን ለመወዳደር እንደሚፈልጉና እየተዘጋጁ መሆናቸውን አስታውቀዋል።
ይህ እኮ እጅግ ተስፋ ሰንቀን ተንብየን ከነበረው ቁጥር በአምስት እጥፍ የበለጠ ነው።
ሾነሲ ኖተን 314 አክሽን የሚባለው ተመራማሪዎች ለፖለቲካ ሥልጣን እንዲወዳደሩ የሚገፋፋው ቡድን መሥራች ናቸው። የቅዳሜዎቹ የሳይንስ ሰልፎች በሳይንሳዊና በምርምሩ ማኅበረሰቦች ውስጥ ለተራዘመ ጊዜ ሲቀጣጠልና ስር ሲሰድ የቆየው ስጋት ትኩሳትና ቁርጠት ነው እየተባለ ነው። ገንፍሎ የወጣ የውስጥ ጭንቀት፣ የውስጥ ቁጣ መገለጫ። የአየር ንብረት ለውጥን የሚመለከቱ ፖሊሲዎችን ለማውጣት፣ ሥርዓተ ትምህርት ለመንደፍና ሌሎችም በርከት ያሉ ክንዋኔዎችን ለመምራት እኮ ተጨባጭነት ካለው የሳይንስ ማስረጃ ይልቅ የአመለካከትና የርዕዮተ ዓለም አካሄድ ተቀባይነት እያገኘና መሠረትም እየሆነ መጥቷል ይላሉ ኖተን።
It didn't start with the Trump administration, but certainly has been a catalyst.
ይሄ በትራምፕ አስተዳደር የተጀመረ ነገር አይደለም። እንዲህ አይነቱ አዝማሚያ ነው ቁጥራቸው እየበዛ የመጣ ሳይንቲስቶች ይበቃል፣ ሌላ በትህትና የተሞላ ድብዳቤ እየጻፍኩ መቀጠል አልችልም፣ መነሳትና ይበልጥ መንቀሳቀስ እና መሳተፍ አለብኝ እንዲሉ እየገፋቸው ያለው
የ314 መስራች ኖተን የፖለቲካ ሜዳ እንዲህ የተደላደለ እንዳልሆነ ያውቁታል። ዘው ብሎ ገብቶ ሳይንቲስት ነኝ ምረጡኝ ብሎ ማሸነፍ እንደሌለ በራሳቸው ሕይወት ያውቁታል። አንዴ ለተወካዮች ምክር ቤት እንደ ራሴነት ተወዳድረው እኮ አልተሳካላቸውም። ተስፋ ግን አይቆርጡም። አሁን ለሁለተኛ ጊዜ ለመወዳደር እየተዘጋጁ ናቸው። ለሳይንስ በሚደረገው ሰልፍ እኮ እንደ ራሱ እንደ ሳይንስ ለውጥና ስኬትም አዝጋሚ ነው ግን አይቀርም። በነገራችን ላይ ዛሬ ብዙውን ሰው ብዙውን ሳይንቲስት እንዲህ የናጠው የትራምፕ አስተዳደር ለተመራማሪዎቹ የእማኝነት ጩኸቶች ጆሮ ዳባ ልበስ ብሎ ለተፈጥሮ አካባቢ ጥበቃና ለአየር ንብረት ለውጥ ጉዳይ እምብዛም የበረታ ትኩረት አለመስጠቱ ይመስላል።
Regarding the question as to climate change, I think the president was fairly straightforward. We're not spending money on that anymore.
የአየር ንብረት ለውጥን በሚመለከት ፕሬዝዳንቱ በግልጽ ተናግረዋል። በዚህ ጉዳይ ላይ ካሁን በኋላ በሳቤስቲን አናወጣም።
አለቀ። የዋይት ሃውስ የሥራ አመራርና የበጀት ቢሮ ኃላፊ ማይክ መልቨኒ ናቸው የፕሬዝዳንቱን አቋም ቁርጥ አድርገው የተናገሩት።
አድማጮች ስርጭታችንን ለማጠናቀቅ አንድ ሁለት ደቂቃዎች አሉን። አጫጭር የማጠቃለያ ዜናዎችን እናሰማበታለን።
ኬንያና ኢትዮጵያ አልሸባብ የሚያካሄደውን ድንበር ዘለል ጥቃት ለመከላከል በሚያደርጉት ጥረት በሶማሌ ሲቪሎች ላይ እላፊ ኃይል ተጠቅመዋል ሲሉ በሶማሊያ የሚሰሩ የረድኤት አገልግሎቶች የውስጣቸው ዘገባ ተናግረዋል። በአሜሪካ ድምፅ ሬዲዮ ባለው የሶማሊኛ አገልግሎት እጅ የገባው ዘገባ ኬንያ ከአቻምና አንስታ በሶማሌ ጌዶ ክልል አካባቢ ባሉት የአርብቶ አደር ማህበረሰቦች ላይ የአየር ድብደባ ማካሄዱን ይገልጻል። የኬንያ የዱር አራዊት ጥበቃ ሰራተኞች ሰዎችን በዘፈቀደ በማሰር ካለምንም ዳኝነት ይገድላሉ ይላል ዘገባው። እዚህ ዋሽንግተን ዲሲ አካባቢ በተለይም በሬጋንና በዳላስ አውሮፕላን ማረፊያዎች በሚገኙ የተለያዩ ክፍሎች የሚሰሩ የጉልበት ሰራተኞች ከዓመት በላይ የጀመሩትን የመብት ጥያቄ ዛሬም ሰላማዊ ሰልፍ በማድረግ ቀጥለውበታል። በመጪው ሳምንት ሮብ የሚውለውን የዓለም የፕሬስ ነጻነት ዕለትን ለማክበር ሰዎች ከዓለም ዙሪያ ወደ ጃካርታ ኢንዶኔዥያ የሚጓዙ ሲሆን በዕለቱ ዕውቅና እንዲያገኙ ከተመረጡት መካከል አንዱ የሆነው ኤርትራዊ ጋዜጠኛ ግን ለመገኘት አይችልም። ለ16 ዓመታት ያህል በህቡዕ እስር ቤት እየማቀቀ ነው። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ የነበሩት ማይክል ፍሊን ከቱርክ 500 ሺህ ዶላር ከሩሲያ ጥቅሞች ደግሞ በ10 ሺዎች ዶላር የሚቆጠር ገንዘብ ተቀብለዋል።
የ
የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ የሚያስተላልፉ ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳኝ ፍስሐየነን ከአቀነባባሪው ከንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።